የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በየስፍራው ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ እያልን የዛሬውን ዝግጅታችንን እንጀምራለን። እንደምን አመሻችሁ ወገኖች። ዛሬም ተከታታዩን የትንቢተ ኢሳይያስ መጽሐፍ ጥናታችንን ይዘንላችሁ ቀርበናል። ዛሬ እንግዲህ አብረን የምንመለከተው የ24ቱን ምዕራፍ ቀሪ ክፍሉንና እንዲሁም ምዕራፍ 25ን ከፊል ምዕራፍ 26ንም አብረን እንመለከታለን ማለት ነው። እግዚአብሔር አምላካችን ዛሬም ደግሞ በእነዚህ ምዕራፎች ውስጥ የሚያስተምረንን አብረን አንድ ላይ እንመለከታለን። እግዚአብሔርን እስቲ ወዳጆቼ አንድ ላይ ሆነን በሙሉ ልብ እናክብረው። እስቲ ግሩም የሚዘምርልንን ዝማሬን ጋብዛችሁ ዳጆቺ። እግዚአብሔር አቻና ኩያለውን እሱ ብቻውን አምላክ ነው። ማንንም የሚጋፋው ማንንም የሚቀናቀነው ብቻውን ይህንን ምድርና ሰማይን የሚገዛ እንደ እግዚአብሔር ያለ ማን ነው? ወዳጆቼ እግዚአብሔር በፍርዱ በቅንነቱ የማይሳሳት የማያዳላ አምላክ ነው። ስሙ ይክበር ይመስገን። እናመስግን። ጌታችን ሆይ ክብርልን። ይህንን እድል በራዲዮ አማካኝነት አዘጋጅተህልን በየቤታችን ደግሞ ያንተን ቅዱስ ቃል ቁጭ ብለን ከቤተሰቦቻችን ጋራ ከጓደኞቻችን ጋራ ከጎረቤቶቻችን ጋራ ምናልባትም ብቻችንን ተክዘንና ቁጭ ብለን ምናልባትም ተኝተናል ጋላ ይሆነን ምናልባትም በተለያየ አይነት መንገድ እግዚአብሔር አምላኬ በተለያየ አይነት ግዳጅ ውስጥ መሆነን ነው ያንተን ቃል እግዚአብሔር ሆይ እናዳምጣለን። ምሽጋ አይከለክልህም፣ የቤት ግርግዳና ጣሪያም አይከለክልህም። ልዑል ሆይ ቃል አየሩን ሁሉ ጌታዬ ሆይ ሰንጥቆ ሞገዱንም ሁሉ አልፎ ነው ወደ ልባችን ይደርሳል። ያስተምረናል፣ ያጽናናናል። ቅን የሆነውንና ያንተን መንገድ እንዲሁም አሰራርን ደግሞ እግዚአብሔር አምላካችን ሆይ እንድንመለከት ይረዳናል። ይህንን ሁሉ ያደረግካንተን ጌታ ሆይ ክብርልን። ጌታ ሆይ ዙፋን ለዘላለም ከፍ ከፍ ይበልልን። አምላካችን ሆይ በዚህች ምሽት ደግሞ ና ከቃልህ ታምራትን ማየት እንድንችል እርዳን። በጌታ በኢየሱስ ክርስቶስ በአንድ ልጅህ ስም ስትል አሜን። ክብሯን አድማጮቼ አትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 23 የጢሮስን ሸክም ወይም ፍርድ በተመለከተ ካየን ወይም ከተማርን በኋላ ወደ ምዕራፍ 24 ተሸጋግረን ደግሞ መጪው የታላቅ መከራ ጊዜን በተመለከተ ጌታችን ያስተማረን ትምህርት አብረን سنመለከት ነበር። ቀሪውን ደግሞ ለዛሬ ምሽት ማሳደራችን የሚታወስ ነው። ስለዚህም ደግሞ ከትንቢተ ኢሳይያስ ምዕራፍ 4 ከቁጥር 16 ጀምረን አብረን ትምርቱን እንመለከታለንና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ትንቢተ ኢሳይያስ ምዕራፍ 4 ቁጥር 16 ናውጡ። ያ መከራ የሚተርፉ በጣም ጥቂት ቢሆኑም አለ ወደ መጨረሻ ላይ ድምጻቸውን ከፍ በማድረግ እግዚአብሔርን ያመሰግኑታል። እነዚህ ትሩፋን ወይም ቅሬታዎች በትውልድ እስራኤላውያንና ከአዛብ ወገን የሆኑ ሰዎች ናቸው ብለን ትምርታችንን መደምደማችን የሚታወስ ነው። በታሪክ ውስጥ ተወዳዳሪ ስለሌለው መከራ ደግሞ ከቁጥር 16 እንመለከታለን። እስቲ እናንብበው። ለጻድቁ ክብር ይሁን የሚለውን ዝማሬ ከምድር ዳርቻ ሰምተናል። እኔ ግን ከሳው ወዮልኝ፣ ወንጀለኞች ወንጅለዋል፣ ወንጀለኞች እጅግ ወንጅለዋል አልኩ ይላል። ሊመጣ ያለውን ጥፋትና ጉስቁልና ሲያስብ ነቢዩ ስጋትና ሰቀቀን ገብቶታል። እኔ ግን ከሳው ወዮልኝ በማለት መጮህም ይህንኑ ነው የሚያመለክተው። ጌታ ኢየሱስ ክርስቶስም ቢሆን የታላቁ መከራን ዘመን አስፈሪ በሆነ አገላለጽ ነበር የገለጸው። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር ይላል። ማቴዎስ ምዕራፍ 24 ከቁጥር 21 እስከ 22 ያለውን መመልከት ይቻላል። በምድር ላይ የምትኖር ሆይ ፍርሃትና ገደል ወጥመድም ባንተ ላይ አሉ ይላል። ቁጥር 17 ደግሞ በዚህ ምድር በሚኖሩ ሁሉ ላይ ሶስት አደጋዎች እንደሚኖሩ ነው ይህ ጥቅስ የሚናገረው። የመጀመሪያው ፍርሃት ነው። ሰዎች ከፍርሃት ነጻ መሆን የሚችሉበት መንገድ ጠፍቷቸዋል። መንግስታትና ፖለቲከኞች ብዙ መክረዋል፣ ብዙ ዘዴዎችን ሞክረዋል። ሆኖም የሰዎችን ህይወት ከፍርሃት ነጻ ማድረግ አልቻሉም። ይህም እስከ ታላቁ መከራ ጊዜ ድረስ ይቀጥላል። ሁለተኛው ችግር ምን እንደሆነ ሲያመለክት ገደል ብሎታል። ልብ በሉ። ሁለተኛው ችግር ደግሞ ምን እንደሆነ ሲያመለክት ገደል ብሎታል። የሞትን ስጋት ያሳያል። የአቶሚክ ቦምብ ጦርነት ስጋት የሰው ልጅን ከያቅጣጫው ያስጨንቀዋል። ይሁን እንጂ እግዚአብሔር የሰው ልጅ በሙሉ በዚያ አይነት መሳሪያ ከምድር ገጽ እልም ብሎ እንዲጠፋ አይፈቅድም። ጌታ ኢየሱስ እነዚያ ቀኖች ባያጥሩ ኖሮ ሥጋ የለበሰ መዳን ባልቻለም ነበር ብሏል። ስለሆነም እነዚያን ክፉ ቀናት ያሳጥራቸዋል። ሦስተኛው ነጥብ ደግሞ የሰው ልጅ አደጋ ወጥመድ ነው። ይህም ስህተትንና የስህተት አሰራርን ያመለክታል። ጌታ ኢየሱስ ክርስቶስ በደብረ ዘይት ባስተማረው ትምህርት የተናገረው ይህን በሚገባ ይገልጸዋል። ከማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እንደምንመለከተው ማንም እንዳስታችሁ ተጠንቀቁ የሚል ማስጠንቀቂያ ሰጥቶናል። በዚያ ዘመን ሰዎች የሺህ ዓመቱ ግዛት ውስጥ እንዳሉ አድርገው ይስማቸዋል። አንዳንድ የፖለቲካ ሰዎችም የነርሱ ፕሮግራም ሥራ ላይ ቢውል ምድረገነት እንደምትሆን ይነግሩናል። የኋላ ኋላ ደግሞ የክርስቶስ ተቃዋሚ ይመጣና ስልጣን ይይዛል። ሰዎች ወደ ከፋ ችግር እንጂ ወደ ተሻለ ሁኔታ ያመሩ አይደለም ያሉት። የክርስቶስ ተቃዋሚ አይነተኛ መለያው ሰዎችን ማሳሳት ነው። የሰይጣን አንዱ ባሪም ይሆነው። ዛሬ ስህተት ውስጥ ያሉ ምን ያህል ሰዎች ይሆኑ? ስለ ሕይወት ያላቸው አመለካከት ተምታቶባቸዋል። ስለ ዘላለማዊ ሁኔታቸው የሚያስቡስ ምን ያህሉ ናቸው? እጅግ በጣም ጥቂቶቹ ናቸው ስለ ዘላለማዊ ሕይወት የሚያስቡት። አብዛኞቹ እዚህና አሁን ስላለ ሕይወት ብቻ ነው የሚያስቡት። ሰዎች በሳይንስ ይሳሳታሉ፣ በፖለቲከኞች ይሳሳታሉ፣ በመገናኛ ብዙሃን ይሳሳታሉ። ለዚህ ሁሉ መፍትሄ ሊሆነን የሚችለው ደግሞ ጌታ ኢየሱስ ክርስቶስ ብቻ ነው ወገኖቼ። አሁኑኑ ወደ እርሱ እንመለስ። እርሱ ጥበባችን ነው፣ እርሱ ተስፋችን ነው። አንድ ቀን ያለም በክርስቶስ ተቃዋሚ አማካይነት በከፍተኛ ደረጃ መሳሳቱ የማይቀር ነው። ወደ ክርስቶስ ካልተመለስን የዚህ ስህተት ሰለባዎች እንሆናለን ወዳጆቼ። አሁን ደግሞ አለፍ ብለን ቁጥር 18ን እንመልከት። የሰማይ መስኮቶች ተከፍተዋልና የምድርም መሠረት ተናወጣለችና ከፍህራት ድምጽ የሸሸ በገደል ይወድቃል፣ ከገደልም ይወጣ በወጥመድ ይያዛል ይላል። ሞት ገደል ውስጥ ሳይገቡ የቀሩ በወጥመድ ይያዛሉ። የዮሐንስ ራእይ እንደሚነግረን በታላቁ ፍርድ በአንድ ጊዜ ብቻ አንድ አራተኛው የዓለም ሕዝብ ችግር ላይ ይወድቃል፣ በሌላ ጊዜ ደግሞ ከዓለም ሕዝብ አንድ ሦስተኛው በአንድ ጊዜ ያልቃል። የቅዱሳን ከሞት መነሳትን በተመለከተ ይህ ክፍል የሚናገረውን ከቁጥር 22 አብረን እንመልከት። ይህ ጥቅስ እጅግ አስደናቂ ከሚባሉ የቅዱሳት መጻሕፍት ጥቅሶች አንዱ ነው። እንዲህ ይላል፣ ግዞተኞች በጉድጓድ እንደሚከማቹ በአንድነት ይከማቻሉ፣ በግዞት ቤትም ውስጥ ተዘግተው ይኖራሉ፣ ከብዙ ቀንም በኋላ ይጎበኛሉ ይላል። ቅዱሳን እንደ ማንኛውም ሰው ቢሞቱም ከሞት ይነሳሉ። ይህ የሚናገረው በመጀመሪያው ትንሣኤ ዕድል ስላላቸው ወገኖች እንደሆነ አምናለሁ። ራእይ ምዕራፍ 19 ከቁጥር 11 እስከ 16 ያለውን በኋላ ተመልከቱ። ራእይ ምዕራፍ 19 ከቁጥር 11 እስከ 16 ቁጥር 23 ደግሞ እንዲህ ይላል፣ የሠራዊት ጌታ እግዚአብሔር በጽዮን ተራራና በኢየሩሳሌም ላይ ይነግሣልና በሽማግሌዎቹም ፊት ክብር ይሆናልና ጨረቃ ይታወካል ፀሐይም ያፍራል ይላል። ጨረቃ ይታወካል ፀሐይም ያፍራል ሲል ሌላው ቀርቶ በሚመጣው ንጉሥ ፊት ተፈጥሮ እንኳ እንደምትሸበር ያመለክታል። ይህ ታላቁ መከራ የሚባለው የችግር ጊዜ የሚያከትመው ወገኖቼ ክርስቶስ ሲመለስ ብቻ ነው። ክቡራን አድማጮች በቀረን ጊዜ ደግሞ የምዕራፍ 25ንና ከፊሉን የምዕራፍ 26ን ትምህርት ጌታ በረዳን መጠን አብረን እንመለከታለን። የዚህ የምዕራፍ 25ና የምዕራፍ 26 አብይ ሐሳቡ መጪው ገናና መንግሥት የሚል ይሆናል። ፈጠን ፈጠን እያላችሁ ጻፉ። መጪው ገናና መንግሥት የሚለው የዚህ የምዕራፍ 25 እና የምዕራፍ 26 አብይ ሐሳብ ነው ማለት ነው። ጌታ ኢየሱስ ክርስቶስ ሲመጣ ታላቁ መከራ ያከትማል፣ መንግሥቱንም ይመሰርታል። ምዕራፍ 25 እና 26 የሚነግረንም ስለዚህው መንግሥት ነው። ንጉሡ ሲመጣ መንግሥተ ሰማይ በዚህ ምድር ይሆናል። ይህም ደግሞ በብሉይ ኪዳን መጻሕፍት ተደጋግሞ ሲነገር የነበረ ነው። መጥምቁ ዮሐንስ አገልግሎቱን በጀመረበት ወቅት መልእክቱ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚል ነበር። ጌታ ኢየሱስም ይህንኑ በመቀበል መንግሥተ ሰማይ በደጅ ናት አለ። ሆኖም ሕዝቡ እንደ ንጉሥ አልተቀበለውም። ንጉሥ ከሌለ ደግሞ መንግሥት ሊኖር አይችልም። በሕዝብ ደረጃ እንደ ንጉሥ ሳይቀበሉት ሲቀሩ ደግሞ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚልን ጥሪ ለግለሰቦች ማቅረብ ጀመረ። ማቴዎስ ምዕራፍ 11 ቁጥር 28 ዛሬም ቢሆን ወገኖቼ ይህ ጥሪ እያንዳንዳችንን ይመለከታል። ሰዎች ነጻ የመምረጥና የመወሰን ችሎታቸውን ተጠቅመው ለጥሪው ምላሽ መስጠት ይጠበቅባቸዋል። ይህን በተመለከተ መቀበል ወይም አለመቀበል እንጂ ምንም መካከለኛ መሬት ፈጽሞ ሊኖር አይችልም። ጌታ ኢየሱስ ክርስቶስ ከእኔ ጋር ያልሆነ ይቃወመኛል አለ። ምዕራፍ 25 በዝማሬ መልክ ነው የቀረበው። ዝማሬው ሦስት አዝማቾች አሉት። እንደ ምዕራፍ 12 ሁሉ ይህም ምዕራፍ የምስጋና የውዳሴና የታላቅ ደስታ የምሥራች ነው። የመጀመሪያው አዝማች ከጠላቶቻቸው ሁሉ ስለ ታደጋቸው ለእግዚአብሔር የቀረበ ምስጋና፣ ቁጥር 1ን ተመልከቱ። አቤቱ አንተ አምላኬን ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አድርገሃለሁ ስምህንም አመሰግናለሁ ይላል። ስለማዳኑ ለእግዚአብሔር የቀረበ ምስጋና ውዳሴና ዝማሬን ሲያቀርብ በዚህ ክፍል እንመለከታለን። ዘማሪው የእግዚአብሔርን ማንነትና ሥራ አስተውሏል። ስለሆነም ልብን ፈንቅሎ በሚወጣ ደስታና አምልኮ ነው ምስጋናውን ለአምላኩ የሚያቀርበው። እኛ ግን ወገኖቼ በሳምንት አንዴ ወይም ሁለቴ ለአምልኮ ወደ ቤተ ክርስቲያን ስንሄድ እግዚአብሔርን በዚህ ሁኔታ እናመልከውም። አንዳንዶቻችን ቤተ ክርስቲያን ተቀምጠን ለምን እዚያ እንደመጣን እንኳ በቅጡ የማናውቅ ሰዎች ነን። አንዳንዶቻችን ደግሞ እግዚአብሔር ታማኝና እውነተኛ በመሆኑ የተሰማንን አክብሮት በምዝጋና ዜማ ለማቅረብ ነው ወደ ቤተ ክርስቲያን የምንሄደው። እነዚህ ነገሮች መለኮታዊ እንጂ ከሰባዊኛነታችን የሚወጡ አይደለም። ዘማሪው በሰው አትታመኑ ይላል። ታማኝነት የመንፈስ ቅዱስ ፍሬ እንጂ የሥጋ ሥራ አይደለም። እውነት የሰው ባህሪ ተቃራኒ ነው። ከመዝሙር 116 ቁጥር 11 ከመዝሙር 116 ቁጥር 11 እንደምንመለከተው ዳዊት እኔ ግን ከድንጋጤ የተነሳ ሰው ሁሉ አሰተኛ ነው አልኩ ይላል። ቁጥር 2ን ተመልከቱ። ከተማይቱን የድንጋይ ክምር የተመሸገችውን ከተማ ውድማ እንድትሆን የኃጢያንንም አዳራሽ ከተማ እንዳትሆን አድርጋል ከቶ አትሰራም ይላል። ያለፈው አልፏል። እግዚአብሔር ከጠላቶቻቸው ሁሉ ታድጓቸዋል። ለራሳቸው ለመከላከል በከተማቸው ዙሪያ ግንብ አያስፈልጋቸውም። ቁጥር 3 ስለዚህ ያያላኑ ወገኖች ያከብሩሃል የጨካኞች አዛብ ከተማም ትፈራሃለች ይላል። እንዲህ ሲል ሕዝብ ሁሉ አማኝ ይሆናል ማለቱ ነውን? አሁን ወገኖቼ እንደዚያ ማለቱ ነው። ምክንያቱም እየተናገረ ያለው ስለ ሺህ ዓመቱ ግዛት ነው። ያ ዘመን ደግሞ ሰው ሁሉ ፊቱን ወደ አምላኩ የሚያቀናበት ጊዜ ነው። ያኔ ታላቁ መከራም ሆነ የኃጢአት ድቅድቅ ጨለማ ይወገዳል። እርግጥ ነው በምሽት ለቅሶ ይኖራል፣ ሆኖም በደስታ ንጋት ይተካል። በዚያ መንግሥት የማያቋርጥ ደስታና ፍስሐ ይሆናል። እግዚአብሔር ለዘላለም የተመሰገነ ይሁን። ቁጥር 5 እንደ ሙቀት በደረቅ ስፍራ የኃጢያንን ጩኸት ዝም ታሰኛለ፣ ሙቀትም በደመና ጥላ እንዲበርድ እንዲሁ የጨካኞች ዝማሬ ይዋረዳል ይላል መጽሐፍ ቅዱስ። የክፋት ሁሉ አምሳያ ስለሆነው የጥፋት ልጅ ሲናገር እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 4ን ተመልከቱ። በዚያ ጊዜ ግን ይህ ተቃዋሚ አይኖርም፣ እንደ ማንኛውም አመጽ ሁሉ የክርስቶስ ተቃዋሚም ላንዴና ለመጨረሻ ጊዜ ይወገዳል። እስቲ ስለ ሁለተኛው አዝማች ደግሞ ከቁጥር 6 አብረን እንመልከት። የሚያስፈልጋቸውን ሁሉ ስላሟላላቸው ለእግዚአብሔር የቀረበ ምስጋና። የሰራዊት ጌታ እግዚአብሔርም ለሕዝቡ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል ይላል። የሰባ ግብዣ የሚለው ቃል የሚያመለክተው የነገሮች መሟላትንና መከናወንን ነው። ምድር በሙሉ ኃይሏ ፍሬዋን ትሰጣለች። በሌላ በኩል ደግሞ የሰባ ግብዣ የሚለው በሺህ ዓመቱ ግዛት የሚኖረውን መንፈሳዊ በረከትን ያመለክታል። ቶሎ ቶሎ ጻፍ ጻፍ አድርጉ። የሰባ ግብዣ የሚለው በሺህ ዓመቱ ግዛት የሚኖረውን መንፈሳዊ በረከትን ያመለክታል። ቀደም ብዬ እንደ ተናገርኩት ደግሞ የሰባ ግብዣ የሚለው ቃል የሚያመለክተው የነገሮች መሟላትንና መከናወንን ነው። የነገሮች መሟላትና መከናወንን ያመለክታል ማለት ነው። ቁጥር 8 ሞትን ለዘላለም ይውጣል፣ ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና ይላል። ይህን ጥቅስ ይህ የሚበሰብሰው የማይበሰብሰውን ሲለብስ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል በሚል መልኩ ተጠቅሞበታል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 54 እንተመልከቱ። ሶስተኛው አዝማች ደግሞ እንዲህ ይላል፣ በዚያን ቀን እነሆ አምላካችን ይሄ ነው፣ ተስፋ አድርገናል ያድነንማል፣ እግዚአብሔር ይሄ ነው ጠብቀናል፣ በማዳኑም ደስ ይለናል ሐሴትም እናደርጋለን ይባላል። ቁጥር 9 ወደዚህ ወደ ሶስተኛው አዝማች ስንደርስ ነብዩ ትኩረታችንን ሁሉ ወደ እግዚአብሔር ለመሳብ ይሞክራል። እውነተኛ የሰው ልጅ ግንኙነትም ከአምላኩ ጋር መሆን አለበት። ዓለም በሐሰተኛው ክርስቶስ ይታለላል። እውነተኛው መሲህ የእግዚአብሔር ልጅ ግን ይህን ዓለም ይገዛል። የማዳን ኃይሉ ለሰው ልጆች ሁሉ ይደርሳል። በማዳኑም ደስ ይለናል። እግዚአብሔር ይመስገን። ቀጥሎ የምንመለከተው ጥቅስ ያለ ቦታው የተነገረ ይመስላል። እስቲ ቁጥር 10ን ተመልከቱ። የእግዚአብሔር እጅ በዚህ ተራራ ላይ ታርፋለች፣ ጭድም በጭቃ ውስጥ እንደሚረገጥ እንዲሁ ሞአብ በስፍራው ይረገጣል ይላል። ለምን ሞአብን እዚህ ላይ ማንሳት አስፈለገ? እውነቱን ለመናገር ምክንያቱ ይህ ነው ለማለት ያዳግተኛል ወዳጆቼ። አንድ መናገር የምችለው ነገር ቢኖር ሞአብ የእግዚአብሔር ተጻራሪ ወይም ተገዳዳሪ ሆኖ መቆየቱን ነው። እርሱ ስልጣን ላይ እስካለ ድረስ የእግዚአብሔርን ስልጣን ሲጋፋ ኖሯል። አሁን ደግሞ ስልጣኑ የእግዚአብሔር ሲሆን ሞአብ መውደቅ አለበት። ቀደም ብለን እንደተመለከትነው ሞአብ የእግዚአብሔርን ኃይል የሚክድ ሃይማኖተኝነትን ይወክላል። ልብ በሉ፣ ባለፉት ክፍለ ጊዜያት ጥናቶቻችን እንደተመለከትነው ሞአብ የእግዚአብሔርን ኃይል የሚክድ ሃይማኖተኝነትን ይወክላል። ቁጥር 12 የተመሸገውንም ከፍ ከፍ ያለውንም ቅጥርህን ዝቅ ያደርጋዋል ያዋርደውማል፣ ወደ መሬትም እስካፈር ድረስ ይጥለዋል ይላል። የሰው ትዕቢት ሁሉ ይዋረዳል፣ ምክንያቱም ያ ጊዜ ትሑታን ምድርን የሚወርሱበት ጊዜ ነው። ማቴዎስ ምዕራፍ 5 ቁጥር 5ን ተመልከቱ። ዛሬ ግን ትሑታን ሲገፉ እንጂ ሲከበሩ ማናይም ወገኖቼ። የምዕራፍ 26ም አብይ ሐሳብ የመንግስቱ መመስረት ነው። ልብ በሉ። አሁን እንግዲህ ቀጥለን ምዕራፍ 26ን እንመለከታለን። የዚያ የምዕራፍ 26 አብይ ሐሳብ ስለ መንግስቱ መመስረት የሚያወሳ ይሆናል ማለት ነው። ፈጠን ፈጠን እያላችሁ ጻፉ። የምዕራፍ 26 አብይ ሐሳብ ስለ መንግስቱ መመስረት የሚያወሳ ነው። እስቲ ስለ መጪው ተስፋ ከዚሁ ክፍል አብረን እንመልከት። በዚያም ቀን ይህ ቅኔ በይሁዳ ምድር ይዘመራል፣ የጸናች ከተማ አለችን ለቅጥርና ለምሽግ መድኃኒትን ያኖርባታል ይላል። መጪው ተስፋ ይህን ይመስላል። በዚያ ቀን በይሁዳ መዝሙር ይህ ዝማሬ ይዘመራል። በአሁኑ ጊዜ ይህን መዝሙር እየዘመሩ አይደለም። ስለሆነም ምንም እንኳ ተመልሰው ወደ አገራቸው መግባታቸው እውነት ቢሆንም ትንቢቱ ተፈጽሟል ማለት አይቻልም። ራስን መመርመር በተመለከተ ደግሞ የሚናገረው ክፍል በቁጥር 9 ላይ እናገኛለን። ፍርድን በምድር ባደረግህ ጊዜ በዓለም የሚኖሩ ጽድቅን ይማራሉና፣ ነፍሴ በሌሊት ትናፍቃለች መንፈሴም በውስጤ ወደ አንተ ትገሰግሳለች ይላል። በግል ከክርስቶስ ጋር ኅብረት የማድረጉ አስፈላጊነት ምን ያህል እንደሚታያችሁ በእርግጠኝነት መናገር አልችልም። ማልየ ማልይ ዘሰለሞንን ስናጠና ሙሽራይቱ ባፉ መሳም ይሳመኝ ማለቷን ተመልክተናል። ማልየ ምዕራፍ 1 ቁጥር 2ን ተመልከቱ። ይህ የምህረት የሰላምና የናፍቆት አሳሳም ነው። ከዚያ በኋላ ደግሞ ሙሽሪቷ የፈለገችውን ያክል ወደርሱ መቅረብ አለመቻሏን ስትረዳ ሳበኝ ካንተም በኋላ እንሮጣለን ማለቷን እናስታውሳለን። ማልየ ምዕራፍ 1 ቁጥር 4ን ልብ ይሏል። ከዚህ እንደምንመለከተው ወገኖቼ ነቢዩ ነፍሴ በሌሊት ትናፍቃለች ይላል። ወዳጆቼ በእንዲህ አይነት ናፍቆትና ጉጉት እግዚአብሔርን እየፈለግነው ነውን? እስቲ ራሳችሁን መርምሩ። በአሁኑ ጊዜ ብዙ አስመሳይ ፍቅርን በያብያተ ክርስቲያናቱ እንመለከታለን እናያለን። በመንፈሳዊነትስም ብዙ የማይሆን ነገር ሲደረግ እናያለን። ሰዎች መንፈሳዊነታቸውን ለማሳየት መንፈሳዊ ቋንቋ ይናገራሉ። ከቅዱሳት መጻሕፍት ጥቅሶችን ይጠቅሳሉ። እግዚአብሔር ይመስገን፣ ሃሌሉያ እያሉና ማጨብጨብ የተለመደ የሽንገላ ዝማሬ ሆኗል። ወዳጆቼ እኔ ይህ ብዙ ጊዜ ያሳዝነኛል። ለሊት ተኝተን አምላካችንን እናስበዋለንን? በፍጹም ልባችን እርሱን ስናፍቃለን? በሙሉ ልባችን ነፍሴ በሌሊት ትናፍቃለች ማለትስ እንችላለንን? በዚያ በሺ ዓመቱ ግዛት ወገኖቼ ሰዎች ነፍሴ በሌሊት ትናፍቃለች፣ መንፈሴም በውስጤ ወደ አንተ ትገሰግሳለች ማለት ይችላሉ። እግዚአብሔር ለዚያች የተቀደሰች ቀን ደግሞ ያብቃን ያቁመን። ወዳጆቼ አንዳንድ ጊዜ ነፍሴ ከአምላኳ እንደምትኮበልል ስነግራችሁ ቅር እያለኝ ነው። አንዳንድ ጊዜ ከእርሱ ለመቅደም እሞክራለሁ፣ ከእርሱ ምፈቃድ ወጣለሁ። ግራ መጋባቴ የሚጀምረው ያኔ ነው። የእግዚአብሔርን ማዳን በትውስታ ወይም በትዝታ ዐይን ስለ መመልከት የሚያወሳው ደግሞ ቁጥር 16 እና 17 ይሆናል። አቤቱ በመከራ ጊዜ ፈለግኩ፣ በገሰጽካቸውም ጊዜ ልመናቸው ወደ አንተ አፈሰሱ። የጸነሰች ሴት ለመውለድ ስትቀርብ እንደምትጨነቅና በምጥ እንደምትጮህ አቤቱ እንዲሁ በፊት ይሆነናል ይላል። ባለፈው ወቅት ከእልቂት የተረፉ አማኞች በጸሎት ወደ እግዚአብሔር ቀርበው ነበር። አሁን ደግሞ በትዝታ ዐይን ያን የመከራ ጊዜ ወደ ኋላ ይመለከቱታል። በታላቁ መከራ ወቅት እስራኤል እጅግ ፈታኝ መከራ ውስጥ ነበረች። ጭንቀትና መከራዋንም በምጥ ከተያዘች ሴት ጋር ማመሳሰል ይቻላል። አሁን ግን ነቢዩ እነዚያን የጭንቀት ዓመታት በትዝታ ያስባቸዋል። ዛሬ ሁኔታዎችን ሁሉ ከወንዙ ባሻገር ሆኖ ነው የሚያስባቸው። እስቲ የዛሬው የመጨረሻ ክፍላችን የሆነውን ቁጥር 18ን አብረን እንመልከት። እኛ ጸንሰናል፣ ምጥም ይዞናል፣ ነፋስንም እንደምንወልድ ሆነናል፣ በምድርም ደህንነት አላደረግንም፣ በዓለም የሚኖሩ ይወድቃሉ ይላል። ነፋስንም እንደምንወልድ ሆነናል ሲል መከራችን ሁሉ ውጤት የለሽ ሆኗል፣ ምንም ያስገኘልን ወይም ደግሞ የፈየደልን ነገር የለም ማለቱ ነው። የአመፀኞች ልብ በሁኔታዎች አይለወጥም። ሁኔታዎች ምንም ይሁኑ ምን አመፀኛ ልብ እግዚአብሔርን ከመውቀስ ወደ ኋላ አይልም። ዛሬ እየደረሰብን ያለው ችግር አንዳች ጥቅም ያስገኝልናል ወይም ደግሞ ነፋስን የመጨበጥ ያክል ይሆንብናል። ነገር ሁሉ ለበጎ እንደሚሆን ባለማስተዋላችን ብዙዎቻችን ወገኖቼ ከደረሰብን ችግር የሚገባውን ትምህርት እንዳላገኘን አስባለሁ። እግዚአብሔር እያንዳንዳችንን ያስበን። እግዚአብሔር ከጸባዖቱ ፊት ምንጊዜም ደግሞ ያስበን። ስለዚህ ቃሉም ለዘላለም ይክበር ይመስገን። ወዳጆቼ ሰዓቱ እንግዲህ እየተገባደደ ትምህርታችንንም እዚህ ላይ ልንቋጭ የግድ ሆነ። ነገ ደግሞ የዚህን ተከታይ ክፍል ይዘንላችሁ እንቀርባለን፣ እግዚአብሔር ፈቃዱ ቢሆን። እስከዚያው ጊዜ ድረስ በሰላም ደሩ እያልን በሚቀጥለው ዝማሬ የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን አለማየውና እኔ አበበ ከበደ ወርቄ ነኝ። ሰላም። God, I'm a little bit of 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 a little bit